ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እንጓዛለን።
ሰላም እንደምናመሻችሁ። በዛሬው መስከረም 8 2011 ዓ.ም ምሽት ዝግጅታችን ያካተትናቸውን እናስተዋውቃችሁ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን ማፍረስ የሚሳካ እንዳልሆነ ተናገሩ።
ወንድሞቻችን ደም በማፍሰስ በእውነት ለማስቸገር ተሳክቶላቸዋል። ኢትዮጵያ እንደመጠን ግን መቼም አይሳካላቸው ነው። መቼም አይሳካላቸው።
ጠቅላይ ሚኒስትር አብይ አህመድ ይህንን የተናገሩት ዛሬ በቡራዩና አካባቢዋ በተፈጠረው ግጭት የተፈናቀሉ ሰዎችን በጎበኙበት ወቅት ነው።
በሌላ በኩል የተቃዋሚ ፓርቲ አመራሮች በቡራዮ የተፈጠረውን እያወገዙት ይገኛሉ።
አረና ፓርቲ ይሄ ነገር እንዲቆምና ጉዳት ያደረሱ አካላትም ቁጥጥር ስር ውለው ወደ ፍርድ እንዲቀርቡ ጥሪውን ያቀርባል።
የአረና ትግራይ የህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ ናቸው ይዘናቸዋል። በሌላ ዜና ደግሞ ዛሬ ጅማ ከተማ ይካሄዳል ተብሎ የነበረው የኦህዴድ ድርጅታዊ ጉባኤ ለነገ ተላልፏል።
እዛ ያለውን ህዝብ ማየት ማረጋጋት ቅድሚያ ይሰጠዋል። የክልላችን ፕሬዚዳንትም ጭምር ከዛ ከህዝቡ ጋር መፈታት ያለበትን ችግር እንዳይድበሰበስ ከማድረግም አንጻር
የድርጅቱ ጽህፈት ቤት ኃላፊ አቶ ወይዘሮ አዳነች ሀበቤ ናቸው ይዘናቸዋል።
በሌላ ዘገባ ደግሞ ከቡራዩ የተፈናቀሉ ወደ 17,000 የሚሆኑ ዜጎች በስምንት የተለያዩ ጊዜያዊ መጠለያዎች በመረዳት ላይ ይገኛሉ። ተፈናቃዮቹ በምን ሁኔታ ላይ ናቸው?
ለቅሶ አለ። ሁሉም ጋር ስልክ ይደወልላቸዋል። ከሌ ተያዘ፣ ከሌ ተመታ፣ ከሌ ሞተ የሚል ነገሮች ይሰማሉ። መካሪ የሽማግሌዎች ማድራጀት ወጣቶች እንዲመጡ እያደረግን ያለ ነው።
ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉ የምሽቱ ዓለም አቀፍ ዜናዎቻችን ተመልሰን መጥተናል። የኢትዮጵያ ፖሊስ አዲስ አበባ ውስጥ የተካሄደና 5 ሰዎች የተገደሉበትን ሰላማዊ ሰልፍ ለመበተን የተጠቀመበት መንገድ ጥብቅ ክትትል እንዲደረግባትና እንዲጣራ ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል የኢትዮጵያ ባለስልጣናትን ጠየቀ። 5 ሰላማዊ ሰልፈኞች የተገደሉት በሳምንቱ ማብቂያ ላይ 58 ሰዎች የሞቱበትን ግጭት ተከትሎ በተካሄደ መሆኑን በመግለጫው ላይ ተካቷል። ሰላማዊ ሰልፈኞቹ ለብዙ ሞትና መቁሰል ምክንያት የሆኑትን ግጭቶች ለማቆም መንግስት ተገቢ የሆነ እርምጃ አልወሰደም በማለት ነው አደባባይ ላይ የወጡት ይላል መግለጫው። ግጭቶቹ የተቀሰቀሱት የኢትዮጵያ መንግስት ያስተላለፈውን በሰላማዊ መንገድ የመታገል ጥሪ ተከትለው እንደ ኦነግ የመሳሰሉ በአንድ ወቅት ህገወጥ የተባሉ ቡድኖች ሀገር መግባታቸው መሆኑን ተከትሎ ነው ይላል የአምነስቲ መግለጫ። በሰላማዊ ሰልፈኞች ላይ ገዳይ የሆነ ኃይል ለመጠቀም ምንም ምክንያት አይኖርም ያሉት የአምነስቲ የምስራቅ አፍሪካ ዳይሬክተር ለዚህ ግድያ ተጠያቂ የሆኑትን ወገኖች ለፍርድ ለማቅረብ የኢትዮጵያ መንግስት ባለስልጣናት አስፈላጊውን ምርመራ ማድረግ ይኖርባቸዋልም ብለዋል።
በሌላ ዜና ቻይና አሜሪካውያን ሰራተኞችን ኢላማ በማድረግ የዩናይትድ ስቴትስ የምርጫ ህግን ለማስቀየር ሞክራለች ሲሉ ፕሬዚደንት ዶናልድ ትራምፕ ከሰሱ። አሜሪካውያን ሰራተኞችን የሚጎዳ እርምጃ ለመውሰድ ብትሞክር ደግሞ ከባድና አፋጣኝ የኢኮኖሚ ማዕቀብ እንደሚጣልባትም አስጠንቅቀዋል። ፕሬዚደንት ትራምፕ ለዚህ ክሳቸው ያቀረቡት አንዳች መረጃ ካለመኖሩም በላይ የዩናይትድ ስቴትስ ምርጫ ሲሉ መጪውን ለማመልከት ይሁን ሌላ የታወቀ ነገር የለም። ይህ የፕሬዝዳንት ትራምፕ ክስ ይፋ የሆነው ዩናይትድ ስቴትስ በቻይና ላይ የ200 ቢሊዮን ተጨማሪ ቀረጥ ለመጣል ፕሬዝዳንት ትራምፕ ያወጡትን እቅድ በተገለጸ ማግስት መሆኑም ታውቋል።
የሶሪያ የመከላከያ ኃይል የሩሲያን ወታደራዊ ቃኝ አውሮፕላን ለመምታት የተገደዱት የእስራኤል ተዋጊ ጀት አብራሪዎች በፈጸሙት የጥላቻ ድርጊት መሆኑን የሩሲያ መከላከያ ሚኒስቴር አስታወቀ። የሩሲያ መከላከያ ሚኒስቴር ቃል አቀባይ ሜጀር ጄኔራል አይጎር በሰጡት ቃል የእስራኤል ኃይሎች ከሶሪያ ሚሳይል ለማምለጥ ሲሉ የሩሲያን አውሮፕላን መከታ በማድረግ በሶሪያ ጥቃት ማካሄዳቸውን አመልክተዋል።
በመጨረሻም የሰሜንና ደቡብ ኮሪያ መሪዎች የመጀመሪያውን የሶስት ቀናት ጉባኤ ፒዮንግያንግ ውስጥ ጀመሩ። የጉባኤያቸው ትኩረት ወደፊት ተግባራዊ በሚሆነው የኒኩሌር ጦር መሳሪያ ቅነሳና የድንበር ግንኙነታችን በማሻሻል ላይ መሆኑም ታውቋል። የሰሜኑ መሪ ኪም ጆንግ ኡን እና የደቡቡ ፕሬዝዳንት ሙን ጄኢን ጉባኤያቸውን የጀመሩት በሰሜኑ የገዢው ሰራተኞች ፓርቲ ዋና ጽህፈት ቤት ሲሆን፣ በሰሜን ኮሪያው መሪ ኪም እና በዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ መካከል ለተጀመረው ታሪካዊ ግንኙነት የደቡቡ መሪ ሙን ጄኢን ሁኔታዎችን ስላመቻቹ ምስጋና ይገባቸዋል ብለዋል። ጉባኤውን የከፈቱት የሰሜኑ መሪ ኪም። ሁለቱ መሪዎች በጉባኤው ማብቂያ ላይ አንድ የጋራ መግለጫ ያወጣሉ ተብሎም ይጠበቃል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ሁኑ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዝግጅታችን እናልፋለን። ሰሞኑን በአዲስ አበባና በዙሪያዋ ማለትም በቡራዮና አጎራባች ከተሞችና ቀበሌዎች በተከሰተ ግጭትና ጥቃት በርካታ ዜጎች ሕይወት ማለፉ ይታወሳል። እንደዚሁም ደግሞ ቁጥራቸው ለጊዜው ያልታወቀ የቡራዩና አካባቢዋ ነዋሪዎች ተፈናቅለው በተለያዩ ቦታዎች በአዲስ አበባ በትምህርት ቤቶችና በቤተ ክርስቲያን በመጠለያ ውስጥ እንደሚገኙ ይታወቃል። ይህንንም በትናንትናው ዘገባችን ማካተታችን ይታወሳል። ጠቅላይ ሚኒስትር አብይ ዛሬ ይህንን ጥቃት ተከትሎ የተፈናቀሉ ኢትዮጵያውያንን በጎበኙበት ወቅት ኢትዮጵያውያን በኢትዮጵያውያን ላይ በፈጸሙት ድርጊት ማዘናቸውን ገልጸው የተጎዱትንም ዜጎች አጽናንተዋል። ወንጀሉን ፈጽመዋል የተባሉትን ተጣርተው ለፍርድ እንደሚቀርቡም ተናግረዋል። እነዚህን ተፈናቃዮች በጎበኙበት ወቅት አዲስ አበባ ከተማ ከንቲባ ኢንጂነር ታከለ ኡማ አብረዋቸው የተገኙ ሲሆን በዛም በመጠለያ ውስጥ ንግግር አድርገዋል። ይህንን በዚህ በተፈጸመው ድርጊት ማዘናቸውን የገለጹትን ተፈናቃዮቹን በጎበኙበት ወቅት ነው።
ሴቶች፣ ህጻናት፣ እናቶች ደማቸው ስለፈሰሰ መንገድ ስላደሩ ስለተቀሩ እንኳን ደስ አላችሁ ነው የሚላቸው። እንግዲህ የሚያስበው አለ ነው የወንድሞቻቸውን ደም ማፍሰስ እድል የመሰላቸው እንኳን ደስ አላቸው፣ እንኳን ረካቸው። ይህ ከሆነ እርካታ ማሸነፍ ህጻናትና ጎሳቆል ከሆነ እንኳን ደስ አላቸው። በተጎዳቸው ሰዎች ኢትዮጵያ ከጉዳት አመታ አታውቅም፣ የታሪካችን አካል ነው። በተለየ ትኩረት መንግስት ወንጀለኞችን ለህግ ያቀርባል፣ እናንተንም ህይወታችሁ ወደ ነበረበት እንድመለስ ያደርጋል። ይሄ ጉዳይ ግን የደረሰውን በደል የደረሰውን ቁስል ማከም አይችልም። ሰው በወራሪዎች ይደፈራል፣ ይገደላል። በገዛ ዜጎቹ እንደዚህ ከሚሆን በላይ ውርደት እና አሳፋሪ ነገር የለም። ይህ እየሆነ ያለው ምክንያት በተደጋጋሚ ኢትዮጵያ ውስጥ የዲሞክራሲ ፍላጎት፣ በነጻ የመንቀሳቀስ ፍላጎት ሁሉም ግሩፕ እየመሰሉ ሆኑ። እንደ ሀገር ኢትዮጵያውያን ተዋደን ተከባብረን በጋራ ለመኖር እስካልወሰን ድረስ የተራ ጉዳይ እያሸነፈ አይኖርም። ዛሬ እናንተ ተገብታችኋል፣ መገበያ ጠረኛ ይገባል። እንደዚሁ እንደተዋረደ እንቀጥላለን። ከዚህ ውርደት ለመውጣት የሚያዋጣ መንገድ በተደጋጋሚ እንደተናገርነው ይቅር ማለት ነው።
ሰዎች መገዳደል ከጀመሩ መቆሚያ የለውም። ዛሬ በብሔር ቀጥሎ ደግሞ በከተማ ከዛም በአካባቢ እያሉ ጠቅላይ ሚኒስትሩ በዝርዝር አቅርበዋል። መገዳደል መጨረሻ የለውም ብለዋል።
ማንም ቁማር የሚጫወት ፖለቲከኛ ሲቀሰቀስ የምንመጣ ወጣት ስለሆነ የገዛ ወንድም በመግደል ያሸንፍ ይመስለዋል። ከሶማሌ ክልል ኦሮሞዎች ሲፈናቀሉ እንደዚህ ሴቶች ህጻናት ተመሳቅለዋል። ከአማራ ክልል ትግራይ ሲፈናቀሉ፣ ከቤንሻንጉል ክልል አማራና ኦሮሞ ሲፈናቀል፣ ከኦሮሚያ ክልል ጉጂ ደቡብ ክልል ሲፈናቀል፣ በደቡብ እነዚህ አጋጥሟል። ይህ የውርደት ጉዞ ማቆም የለው።
የሚያሸንፍም ያለ ከመሰለ የለም። አንሸንፍም እንደዚህ ትንሽ ቆይና ኦሮሚያ አማራ ምድር ይቀራል። ሀረር ወለጋ ጅማ ብሎ በረጅም ይከፋፈላል። ወሎ ጎንደር ጎጃም እያለ ይከፋፈላል። የመረጃ ጭንቅላት ጓዳ ገብቶ አይቆምም። እንደተከፋፈለ ነው የሚቀጥለው። የሚያዛጣን ጠንክሮ የመከራ የማት በናንተ ብቻ የመጣ አይደለም፣ በመላ ኢትዮጵያ የመጣ ነው። አንድ ዳሳን ያክል በዋጋ ይቀሰቀሳል። ወደ ኋላ እንድንመለስ ካለ ፍላጎት ስለሆነ በታላቅ ትዕግስት ይህንን ጊዜ እንድናልፍ ከመንግስት ጎን እንድትቆሙ ወደ ነበረባችበት ሁኔታ ለመመለስ አስፈላጊ ሁሉ መንግስት የሚያደርግ መሆኑን ወንጀለኞች ትናንት በትናንትና ወደ በይበልጥ ደግሞ ዛሬ እየተያዙ ስለሆነ ለህግ ቀርበው እነሱም ያጠፉትን ጥፋት በግሃድ ፍርድ የሚያገኙበት መንገድ የምትመለከቱ ስለሆነ በድናቸው እናንተ ብቻ አይደለም፣ ሁላችን መሆን አስባቸው። ታገሱ፣ ያማል፣ ያቆስላል። ግን የቆሰለ ሀገር ስለምንኖር ወቅትን እስከሸር ድረስ በጋራ ያለ መንገድ አንድ ብቻ ነው። እሱም የሰላም የይቅርታና የፍቅር መንገድ ነው። ከዚያ ከወጣም የጥራቶቻችን ድርድር ድልም ሆነ ፍላጎታቸው እሱ ነው።
ጠቅላይ ሚኒስትር አያይዘው የተጀመረውን ለውጥ ለማክሸፍ ጥረት ቢደረግም ኢትዮጵያን ግን ማፍረስ አይቻልም ብለዋል።
ይህንን ፕሮች ላካሄዱት ኃይሎች ያለ መልእክት የወንድሞቻቸውን ደም በማፍሰስ ህጻናትን በማስቸገር ተሳክቶላቸዋል። ኢትዮጵያን በመረጠን ግን መቼም አይሳካላቸው ነው። መቼም አይሳካላቸው። የተሰሰውን ደም ጠጡት። ወንድም ደም መጠጣት የሚያደርጋቸው ከሆነ ጠጡት። ኢትዮጵያን ማፍረስ ግን ህልም ነው። በዚህ ህልም የምትሰቃዩና ብዙ ጊዜ ወንድሞቻችን እህቶቻችን የምታሰቃዩ ሰዎች የጊዜ ጉዳይ ካልሆነ በስተቀር መሸነፍ ብቻ ሳይሆን ሀሳባቸውን እንደሚቀበር ጥርጣሬ የለኝም። መላ ኢትዮጵያ ህዝብ ይህ የእርደት ጊዜ እንዲቆም ዛሬም እንደ ትናንቱ ቆም ብሎ ማሰብ እንዲችል እዚህ የተሰደዱ ሰዎች በጊዜ ናቸው ብሎ የሚያስብ ሰው ደካማ ነው። ኢትዮጵያውያን ናቸው። በገዛ ሀገራቸው መኖር አልቻሉት። ኢትዮጵያውያን በገዛ ሀገራቸው መኖር ካልቻሉ እዚህ የተወሰነ ህዝብ አይቆምም፣ ይቀጥላል። ትናንትም አልኖርም፣ ዛሬም አልተቻለም፣ ነገም ይቀጥላል።
ጠቅላይ ሚኒስትር አብይ አህመድ ይህን ንግግር ካደረጉ በኋላ ለኦህዴድ ጉባኤ ወደ ጅማ መሄዳቸው ታውቋል። በሌላ በኩል የብሔራዊ መረጃና ደህንነት ምክር ቤት መግለጫ አውጥቷል። በዚህ መግለጫው ላይ መንግስት ያለበትን የህግ የበላይነትና የዜጎችን ደህንነት የማስጠበቅ ኃላፊነት ለመወጣት ማንኛውንም ህጋዊና የማያዳግም እርምጃ ለመውሰድ በሙሉ ዝግጅትና አቅም ላይ እንደሆነ አስታውቋል። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። በአዲስ አበባና አካባቢዋ በተፈጠረው ግጭት የዜጎች ህይወት ማለፍ፣ የአካልና እንዲሁም የንብረት ጉዳት መድረሱ የሚወገዝ ተግባር ነው ሲል የአረና የሉዓላዊነትና ዲሞክራሲ አስታወቀ። መንግስት ጥፋት ለፈጸሙ አካላት በአስቸኳይ ህግ ፊት አቅርቦ አስተማሪ ህጋዊ እርምጃ እንዲወስድ ፓርቲው ጥሪ ማቅረቡንና የአረና ትግራይ ህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ በዛሬው ዕለት በሰጡት መግለጫ ገልጸዋል። ሙልጌታ አጽብሃ ከመቀሌ ዝርዝሩን ይዟል።
በአዲስ አበባና ዙሪያዋ በታየው ግጭት ለበርካታ ዜጎች ህይወት መጥፋት፣ አካል መጉደል፣ ንብረት መውደም፣ ከቤት ንብረታቸው መፈናቀል ፓርቲያቸው በጥብቅ እንደሚያወግዘው የአረና ለሉዓላዊነትና ዲሞክራሲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ገልጿል። የኢትዮጵያ ፖለቲካ ሰፍቶ መቻቻል፣ መደማመጥ የዳበረበት ምህዳር እንዲፈጠር በሚያስፈልግበት በዚህ ሰዓት በቀላሉ ሊታለፉ የሚገቡ ጉዳዮችን ወደ ከፋ ግጭትና ህይወት መጥፋት ሊያደርሱ አይገባም ብሏል። የዜጎች በፖለቲካ ልዩነት ምክንያት ውድ ህይወታቸውን ማጣታቸው፣ አካላቸውን መጉደል፣ ንብረታቸውን መውደም የሚያሳዝን ድርጊት ብቻ ሳይሆን የሚወገዝ ወንጀልም ጭምር ነው ሲሉ ተናግሯል።
አረና ፓርቲ ይሄ ነገር እንዲቆምና ጉዳት ያደረሱ አካላትም ቁጥጥር ስር ውለው ወደ ፍርድ እንዲቀርቡ ጥሪውን ያቀርባል። መላው የኢትዮጵያ ህዝብም የዚህን አይነት በትንሽ የሆኑ መነሻዎች ወደ ትልቅ የሆኑ ጉዳቶች እየሆኑ ስለሆነ በጥንቃቄና በመቻቻል ጉዳት እንዳይደርስ አብሮ ለሰላም ዘብ እንዲቆሙ ጥሪውን ያስተላልፋል። መንግስትም ይሄ ነገር ጉዳት ሳይደርስ አስቀድሞ የሰላምና የመረጋጋት ስራ እንዲሰራ ጥሪውን ያቀርባል። ስለዚህ መንግስትም ህዝብም ይሄ ጉዳይ እንዳይሰፋና ሀገራችን ሰላምና መረጋጋት ያለበት ሀገር እንድትሆን አብሮ መታገልና መንቀሳቀስ እንዳለባቸው ጥሪውን ያቀርባል።
ህይወታቸው ላጡ ዜጎች አረና የተሰማውን ሀዘን በመግለጽ ለቤተሰቦቻቸውንም መጽናናት ይመኛል ብለዋል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቀለም።
ጌታን እናመሰግናለን። ወደ ሌላ ዘገባችን እናልፋለን። ዛሬ ጅማ ከተማ ይካሄዳል ተብሎ የነበረው የኦህዴድ ድርጅታዊ ጉባኤ ሳይካሄድ ቀርቶ ለነገ ተላልፏል። መክፈቻ ስርዓቱ የተዛወረው የቡራዩና አካባቢው ተከስቶ የነበረውን ችግር ለመፍታት ነው ተብሏል። የነበረው ግጭትም ጉባኤውን ለማደናቀፍ ጭምር ሲሰራ ነበር ተብሏል። ሙክታር ጀማል ከተጨማሪ አለው።
ኦህዴድ በጅማ ከተማ እያካሄደ ያለውን 9ኛ ድርጅታዊ ጉባኤ በንግግር ይከፍታሉ የተባሉት የድርጅቱ ሊቀመንበርና ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ አልተገኙም። በዚህ ምክንያት የጉባኤው መክፈቻም ወደ ሮብ ነገ ጠዋት ተላልፏል። የኦህዴድ ጽህፈት ቤት ኃላፊ ወይዘሮ አዳነች አቤቤ ዛሬ ለመገናኛ ብዙሃን እንደተናገሩት ሊቀመንበሩ ያልተገኙት በቡራዩና አዲስ አበባ አካባቢ ተከስቶ የነበረውን ችግር ለማርገብና ለህዝብ ቅድሚያ ሰጥቶ ችግሩን ለመፍታትም እንደሆነ ተናግረዋል። የችግሩ አንዱ ዓላማ ጉባኤውን ለማደናቀፍ ታቅዶ ሲሰራ እንደነበረ ጠቋሚ ምልክቶችም አሉ ያሉት ወይዘሮ አዳነች፣ ነገር ግን ለእነዚህ ዓላማዎች እጅ አንሰጥም የሚል ነው ለጋዜጠኞች ዛሬ የገለጹት።
የጉባኤው ማግስት ላይ ሆነ ተብለው በተደራጁ የተለያዩ አካላት ቡራዩ ላይ እና አዲስ አበባ አካባቢ የፈጠሩት ህገወጥ ተግባር በሰዎች ላይ የመፈናቀል እንዲሁም የጉባኤያችንን ድባብ አጠቃላይ ለመቀየር የተደረገው እንቅስቃሴ ይህንን ትግል የማኮላሸት ጭምር እሳቤ በውስጡ ያደረጉ ነገሮች እንዳሉት የሚያሳዩ መረጃዎች አሉ። ስለዚህ እዛ ያለውን ህዝብ ማየት፣ ማረጋጋት ቅድሚያ ይሰጠዋል። የድርጅታችን ባህሪ ነው ህዝባችንን ማየት፣ ማረጋጋት። ይህንን ችግር ቅድሚያ ሰጥቶ ምክትል ሊቀመንበሩ የክልላችን ፕሬዚዳንትም ጭምር ከዛ ከህዝቡ ጋራ መፈታት ያለበትን ችግር እንዳይድበሰበስ ከማድረግም አንጻር
ጠቅላይ ሚኒስትር ዶክተር አብይ አህመድ በነገው ዕለት ጠዋት ጉባኤው ላይ ተገኝተው መክፈቻ እንደሚያደርጉ የተነገረ ሲሆን ጉባኤው በተለያዩ ጉዳዮች ላይ እያደረገ ያለውን የቡድን ውይይት ዛሬም ቀጥሏል። ከውይይቱ ጉዳዮች ስለ ስያሜ አርማና መዝሙር ለውጥን በተመለከተ አስፈላጊነቱ የወቅቱን የህዝቡን የፖለቲካ ስነ ልቦናና ፍላጎት ያማከለ ለውጥ መሆኑንም ነው ወይዘሮ አዳነች የተናገሩት። በሌላ በኩልም ጉባኤው በየእርከኑ ያሉ የድርጅቱን አመራሮች የሚመርጥ ሲሆን ከዚህ ቀደም ያሉ የድርጅቱን ለውጥ መሸከም አልቻሉም የተባሉ ከ18,000 በላይ የሚሆኑ አመራሮች ከአመራርነት ደረጃቸው መነሳታቸውንም ለጋዜጦች ተናግረዋል።
ችግር ያለባቸውና በተባለው ደረጃ ሰርተው ችግሮችን መፍታት ያልቻሉትን አመራር ከ18,000 በላይ አመራር ከአመራር ፑል ውጪ አድርጓል። በውስጡ ነው ከፍተኛውን ትግል ያካሄደ። ወደ ውጭ አላየም፣ ወደ ውስጥ ነው መጀመሪያ ያየ ወደ ውስጥ። ምክንያቱም ወደ ውጭ ማየትና ሌላውን ምክንያት ማድረግ ከዚህ በፊትም ብዙ ለውጥ አላመጣም። እኛ ከተለወጥን ነው ለውጡ ሊቀጣጠል የሚችለው።
ለአሜሪካ ድምፅ ሙክታር ጀማል ነኝ ከጅማ።
ሙክታር ጀማልን እናመሰግናለን። አድማጮች፣ የሀገር ውስጥ መገናኛ ብዙሀን አሁን ማምሻው እንደዘገቡት ጠቅላይ ሚኒስትር አብይ አህመድ ለዚህ ጉባኤ ጅማ መግባታቸው ታውቋል። ወደ ተከታዩ ዘገባችን እናልፋለን። ከቡራዩ የተፈናቀሉ ወደ 17,000 የሚጠጉና ከ17,000 በላይ የሆኑ ዜጎች በ8 የተለያዩ ጊዜያዊ መጠለያዎች ላይ በመረዳት ላይ ይገኛሉ። ተፈናቃዮቹ በምን ሁኔታ ላይ ይገኛሉ? ከከተማዋ ክፍለ ከተማ መስተዳደር ጋር በመሆን የሚያስፈልገውን ሰብአዊ ድጋፍ ሲያደርጉ የነበሩ ወጣቶች አስተባባሪና የኮልፌ ቀራኒዮ ክፍለ ከተማ ምክትል ስራ አስፈጻሚን መስታወት አራጋው ጠይቃለች።
በቡራዩና አካባቢዋ በተፈጠረ ግጭት ምክንያት ከመኖሪያቸው የተፈናቀሉ ነዋሪዎች በተለያዩ የአዲስ አበባ ውስጥ በሚገኙ ትምህርት ቤቶች፣ በጊዜያዊ መጠለያዎች ውስጥ ይገኛሉ። እነዚህ ከ17 ሺህ በላይ የሚሆኑ ዜጎች ውንጌት፣ ፊት አውራሪ፣ ሀብተ ጊዮርጊስ፣ ቃሌ፣ ብስራት፣ ፊሊጶስ፣ ሚኪሊላንድ በሚባሉ ትምህርት ቤቶችና በወረዳ 8 የወጣቶች ማዕከልና ዘነበወርቅ ወረዳ 5 የወጣቶች ማዕከል ውስጥ በአዲስ አበባ መስተዳደርና ነዋሪዎች ጊዜያዊ እርዳታ እየተሰጣቸው እንደሆነ አስተባባሪዎቹ ገልጸውልናል። ለተፈናቃዮቹ ጊዜያዊ እርዳታን በማሰባሰብና በማስተባበር በቀዳሚነት ከፍተኛ እንቅስቃሴ ካደረጉት መካከል ያሬድ ሹመቴ አንዱ ነው። ተፈናቃዮቹ በምን ሁኔታ ላይ እንዳሉ ገልጾልናል።
ለቅሶ አለ ሁሉም ጋር።
ስልክ ይደወልላቸዋል። ከሌ ተያዘ፣ ከሌ ተመታ፣ ከሌ ሞተ የሚል ነገሮች ይሰማሉ። አንድ ልጅ ቀርታባቸው አንዲት እናት ሳንጣ ልጅ ሊያመጣ የሄደ አባት ተገደለ ተብሎ ተነግሯት ያለቀሰች፣ ህዝቡ በሙሉ ስሜት ተረብሾ በጣም ከፍተኛ ስጋት ነበረ። ፊሊጶስ ካምፓስ አካባቢ ደግሞ ጉዳት የሚያደርሱ ሰዎች መጡ ተብሎ ረብሻ ነገር ተፈጥሮ ጥይት ሁሉ ተተኩሶ ሰው ተበትኗል እና እንዲህ አይነት ነገሮች እየመጡ ነው እያሳደዱ ነው የሚል ስሜት ስለነበር እሁድ የነበረው ነገር በጣም አስፈሪ ነበር። ሰኞም እንደዚህ ትናንትና ማለት ነው እንዲህ አይነት ስጋቶች ነበሩ። አሁን በደንብ ጭንቀታቸው እንዴት ነው ተመልሰው መቋቋም የሚችሉት የሚለው ነው እንጂ ስሜታቸው ተረጋግቷል። ህጻናትም በደንብ መጫወት ጀምረዋል።
በስምንቱም መጠለያዎች የሚገኙት ዜጎችን መሰረታዊ ፍላጎቶቻቸውን ለማሟላት ከፍተኛ ጥረት እየተደረገ እንደሆነ ያሬድ ጨምሮ አስረድቶናል።
በእኛ ድምር 17,300 ሰው ነው። ይሄ ቁጥር በነገሮች ላይ ከአንድ ሰዓት ከሁለት ሰዓት በኋላ ብጠይቅ ሊቀየር ይችላል። አንዳንዶቹ አካባቢያቸው ሰላም ነው ተብሎ የተመለሱ አሉ። በብዛት ደግሞ አዳዲስ ግጭቶች ስላሉ የሚገቡ አሉ።
የት አካባቢ ነው አሁን ግጭቶች እያጋጠማቸው ወደ እናንተ?
አሁን አዲስ አበባ ዙሪያ ላይ፣ አዲስ አበባ አቅራቢያ ላይ በነበወርቅ አካባቢ ቻይና ካምፕ የሚባል የትላንትና አየር ጤና ማለት ነው፣ ትላንትና የተፈናቀሉ አሉ። አዲስ አበባ ውስጥ ራሱ ማለት ነው። ከሶራምባ ከሚባል ቦታ የመጡት ሰላም ነው ተረጋግቷል ተመለሱ የተባሉ አሉ። እስካሁን ካምፕ ያላገኙ ወደ 270 ሰዎች ዛሬ አይተናል። የመጀመሪያውን አናውንስመንት ካረግን ሰዓት ጀምሮ ምግብ በጣም በከፍተኛ ሁኔታ ተርፈዋል ሁሉ። እንዲሁም ለሌላም ቦታ የሚበቃ ሁሉ ምግብ ነው የተሰበሰበው። አብዛኞቹ የሚበላሹ ምግቦች አሁን እንደውም መቀበል አንዳንዶቹ ካምፖች ላይ አቁመናል። ትንሽ ወደፊት መዘጋጀት የሚችሉ ቢቀመጡም የማይጎዱ በጥሬ እንዲመጡ ለምሳሌ አሁን የቁርስ የምሳ የራት ምንም ችግር የለም። በጣም ትልቁ ችግር የሆነብን መኝታ ነበረ። ከግማሽ በላይ የሚሆኑት ያደሩት የተኙት የትምህርት ቤት መማሪያ ዴስክ ላይ ወንበር ላይ ቁጭ ብለው ነው ያደሩት። ይሄ ጥረት አለ። አሁን ዛሬ በብዛት ትኩረት የተደረገው ይህን ችግር ለመፍታት ስለሆነ የተወሰኑ ፍራሾች እየገቡ ነው። በነገራችን ላይ አዲስ አበባ መስተዳድርም ፍራሾች እየገዛ ነው። እህልም የሚበላ የሚጠጣ ነገርም በጀት መድበው አሁን እነሱ እያስተባበሩ ነው። ይህንን ነው ግን እነዚህ ሰዎች እንዴት ነው ወደ ቀያቸው የሚመለሱት? ሰላም ሆኖ እንኳን ቢመለሱ ብዙ ነገር ቤታቸው ተቃጥለዋል፣ ንብረታቸው ተዘርፏል። አብዛኞቹ በሽመና ስራ ላይ ያሉ ናቸው። የሽመና እቃቸው ተቃጥሎባቸዋል ወይም ጥለው መጥተዋል። በየመንገዱ ሸክም ሲከብዳቸውም የጣሉ አሉ። ህይወትም ጉዳት የደረሰባቸው የቤተሰብ አስተዳዳሪ የሆነ አባት የሞተበት፣ ልጅ የሞተበት፣ ወንድም የሞተበት ሰው ብዙ አለ። እነዚህ ሰዎች ደግሞ እንዲቋቋሙ ማድረግ ስለሚያስፈልግ አሁን ቀጥሎ እኛ ትኩረት ማድረግ የፈለግነው አሁን መስተዳድሩ በሚያወጣው አዲስ ያደራጁት ኮሚቴ በሚያወጡት መሰረት በተቻለ አቅም ወደ መኖሪያ ቀያቸው ተመልሰው ሰላም ህይወታቸው እንዲቀጥሉ ምን ይደረግ የሚለው እሱ ምክር ከተሰጠ በኋላ እዛ ላይ ለመረባረብ ነው። ከዛ ውጭ ግን ያለ የየአካባቢው ወጣቶች ብቻ አይደሉም፣ ትልልቅ ሰዎች ቢያንስ እድሜያቸው ማለት እናቶች ማለት ነው ምግብ በማብሰል እንዲህ አይነት ነገሮች ላይ ሁሉ ትልቅ ተሳትፎ አላቸው። ይሄ በነገሮች ላይ እንዲህ አይነት ነገሮች ሰብአዊነት ይቅደም ስለሆነ የምንለው አዲስ አበባ ዙሪያ እንዲህ አይነት ችግሮች ቢመጡ ሁልጊዜም ተሰባስበን እንዲህ አይነት ስራዎች እናደርጋለን። በአሁን ሰዓት ግን የአዲስ አበባ መስተዳድር ኮሚቴ አደራጅቶ ስራዎች የሚመራው አካል ስለመጣ በየካምፖቹ ላይ ያለውን ስራ ሙሉ ለሙሉ ማለት ይቻላል ለእነሱ አሳልፈናል። እኛ አስተባብረን የጎደሉ ክፍተቶችን ብቻ በመንገድ ለሰው የተለያዩ እርዳታና ድጋፎች ወደ የአካባቢዎቹ እንዲሄዱ ለማድረግ ነው እየሞከርን ያለ ነው።
በርካቶቹ ተፈናቃዮች የተጠለሉባቸው ጊዜያዊ መጠለያዎች በኮልፌ ክፍለ ከተማ ስር የሚገኙ ናቸው። አቶ ኢሳያስ ምህረት የኮልፌ ቀራኒዮ ክፍለ ከተማ ምክትል ስራ አስፈጻሚ ናቸው። ለተፈናቃዮቹ በጊዜያዊነት እየተሰጠ የሚገኘውን እርዳታ በተመለከተ አብራርተውልናል።
የጤና ተቋማት እያንዳንዱ የጤና ሴንተር ለማቋቋም መክረም እያንዳንዱ የማረፊያ ጣቢያ ከረንትሊ መረጋጋት ስላለ በአካባቢው የሚመጣ የሰው ቁጥር ቀንሷል። ነገር ግን አሁን ዛሬ እየመጣ ያለ ኃይል አለ። እኛም ኤክስፔክት አላደረግነው ነበር። ወደ 5 ሰዓት አካባቢ ሰው ተጠልሎ የነበረ በአቅራቢያው እነ ሰዎች እየመጡ ነው። አዳዲስ መጠለያዎች እየከፈትን እያስገባን ነው ያለ ነው ማለት ነው። ሁለት እቅድ አዘጋጅተን ነው ይህም እየደገፍን ያለ ነው። ኮሚቴዎች አደራጅተናል። እነዚህ ኮሚቴዎች የረጅም ጊዜና የአጭር ጊዜ እቅድ አዘጋጅተዋል። የአጭር ጊዜ እቅዳችን እነዚህ ሰዎች መጥተዋል፣ እኛ ጋር ተጠልለዋል። ስለዚህ ምንም ነገር ሳይጓደልባቸው አገልግሎት እንዲያገኙ ማድረግ ነው። ሁለተኛው የረጅም ጊዜ እቅድ ከማስተዳደሩ ከኦሮሚያ ክልላዊ መንግስትና ከቡራዩ ከተማ አስተዳደር ጋር የሚሰራው ስራ አለ። የጸጥታ አካላት ገብተው አካባቢ የማረጋጋት የአካባቢ ህብረተሰብ የማወያየት ስራ፣ የሀገር ሽማግሌዎች፣ አባገዳዎች፣ ታዋቂ ግለሰቦች፣ ሃይማኖት አባቶች ደግሞ ህብረተሰቡ እንዲያወያዩትና ወደ ቀያቸው እንዲመለሱ የማድረግ ስራ ነው። በእኛ በኩል ቀያቸው ሲመለሱ ወጣቶችን በማስተባበር የፈራረሱ ቤቶቻቸውን የመጠገን የማገዝ የመደገፍ ስራ ነው የሚሰራው እንደ ክፍለ ከተማ ማለት ነው። በማስተዳደሩ ግን ተቋሚነት የሚሰዎች ወደ መጡበት አካባቢ እንዲመለሱ ከፍተኛ ስራ እየሰራ ነው። ቡድን አድራጅቶም ከትላንት ወዲያ ጀምሮ ቡራዩ ነው የሚገኙ።
አሁን የሚገኙበት ሁኔታ እንዴት ነው? መቼም ድንጋጤው ይኖራል፣ ቤተሰብ ዘመድ ያጣ ሰው አለና ስሜታቸው ምን ይመስላል? እነዚህ ተፈናቃዮች
እርግጥ ነው የስነ ልቦና መረበሽ አለ። በተለይ ህጻናቶቹ አካባቢና እናቶች አካባቢ ላይ ያስቸግር አለ። ይህንን ከግብረሰናይ ድርጅቶች ጋርና ከከተማ አስተዳደሩ ባሉ ባለሙያዎች እየታገዝን በየክፍሉ የማወያየት ስራ እየሰራ ነው። እንዲረጋጉ የማድረግ ስራ እየሰራ ነው። ቤተሰቦቻቸው የተጎዱባቸውም በአቅራቢያቸው እንዲታከሙ እያደረግን ነው። በበቀሌ አካባቢ ላይ ወላጆች የተጠፋፉ ህጻናት የማገናኘት ስራ ስንዝርዝር እንዲሰራ አድርገናል። የማገናኘት ስራ እየሰራ ነው ያሉትን በዘላቂነት ደግሞ ድጋፍ የሚያስፈልጋቸው አሉ። የተለዩት ለምሳሌ ዛሬ ወደ 20 እናቶችን ለይተን በአቅራቢያችን ወደሚገኙ የእናቶችና ህጻናት ማቆያ ስፍራዎች ወስደናል። እያስረክበናቸዋል። ክትትል ድጋፍ እንዲደረግላቸው ጤና ጣቢያዎችን ክላሶች በማዘጋጀት እነዚህ ሰዎች እዛ እንዲያርፉ እያደረግን ያለ ነው እና መካሪ የሽማግሌዎችን በማደራጀት ወጣቶች እንዲመጡ እያደረግን ያለ ነው።
አቶ ኢሳያስ ምህረት በመጨረሻ ለተፈናቃዮቹ ጊዜያዊ መጠለያነት የተዘጋጁት ትምህርት ቤቶች በሚቀጥለው ሳምንት ስራ እንደሚጀምሩ ገልጸው ከዚያ በፊት ለተፈናቃዮቹ ሌሎች ጊዜያዊ መጠለያዎችን ለማዘጋጀት የመኖሪያ ቦታቸው የተረጋጉ የሚመስሉትን ደግሞ መልሶ በማቋቋም ወደ መኖሪያቸው ለመመለስ መንግስት በከፍተኛ ሁኔታ እየሰራ መሆኑን ገልጸዋል።
በወደ መጨረሻው ዘገባችን እናልፋለን። ደቡብ ሱዳን ውስጥ በሴቶች ላይ በሚደርሰው ወሲባዊ ጥቃትና መደፈር የሀገሩ መንግስት የወሰደው የመፍትሄ እርምጃ የለም ሲል የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን አባላት ወንጅለዋል። ቆንጅት ታዬ የሊሳሽ ላይንን ዘገባ ይዛለች።
ሶስቱ የኮሚሽኑ አባላት ደቡብ ሱዳንን ጎብኝተው በቅርቡ ተመልሰዋል። በጉብኝታቸውም ወቅት በዘፈቀደ ስለተፈጸሙ ግድያዎችና ዘግናኝ ወሲባዊ ጥቃቶች ከብዙዎች እንደተነገራቸው ገልጸዋል። የኮሚሽኑ ሊቀመንበር ያስሚን ሱካ ሲናገሩ የይ ወረዳ ውስጥ ሴቶች በመንግስቱ ወታደሮች ተጠልፈው እንደተወሰዱና እንደተደፈሩ ተነግሮናል። ተደፍረው የጸነሱ ሴቶችም በማህበረሰባችን እንገለላለን በሚል ፍራቻ የሚወልዱትን ሕፃን ጥለው የሄዱም እንዳሉ ሰምተናል ብለዋል።
Women in South Sudan have been treated by government soldiers and armed actors to the country.
ደቡብ ሱዳን ውስጥ የመንግስቱ ወታደሮች፣ የአካባቢ ሚሊሻዎችና ሌሎችም ታጣቂዎች ሴቶችን የውጊያ ድል ውጤታቸው አድርገው ይመለከቷቸዋል። በተቀናቃኝ የጎሳ ቡድኖች መካከል በሚነሱ ግጭቶችም ሴቶቹ ለወሲባዊ ጥቃት ይጋለጣሉ።
ባለፈው የአውሮፓውያን አመት በዓለም አቀፍ የሴቶች ተቋምና ኢንተርናሽናል ሬስኪው ኮሚቴ በተባለው ዓለም አቀፍ የሰብአዊ ረድኤት ድርጅት የተከናወነ ጥናት ከደቡብ ሱዳን ሴቶችና ልጃገረዶች ውስጥ 2/3 በህይወት ዘመናቸው ቢያንስ አንድ ጊዜ ወሲባዊ ጥቃት የተፈጸመባቸው እንደሆኑ ደርሶበታል። የደቡብ ሱዳን ሴቶችና ልጃገረዶች የሚፈጸምባቸው መጠነ ሰፊ ጥቃት ከእንግዲህ ችላ ሊባል አይገባም፣ ፍትህም ካሳም ሊሰጣቸው ይገባል፣ ሕክምናና የምክር አገልግሎትም ማግኘት አለባቸው ብለዋል ኮሚሽነሯ። ተጠያቂነትና ፍትህ በሌለበት ደቡብ ሱዳን ዘለቄታ ያለው ሰላም ልታገኝ አትችልም ሲሉም አስጠንቅቀዋል። የደቡብ ሱዳን የፍትህና የማህበራዊ ጉዳዮች ሚኒስትር ፖሊኖ ዎናዊላ መንግስታችን የሰብአዊ መብት ጥሰቶችን አይደግፍም፣ በዚህ ረገድ መሻሻሎችን አስመዝግበናል ሲሉ ይከራከራሉ።
አድማጮች፣ ዛሬው የጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አራጋው ነበር። ዝግጅታችንን ሲያቀናብርልን የቆየውም መቅቤል ያበሮ በመሐንዲስ ስርጭታችንን በመሐንዲስነት ሲሰራ የነበረው ሱሌማን ነበር።
ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
Radio Sagale Americati.